የእሷ ድምፅ የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ እየተዘጋጀ በዚህ የሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ኅብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የእሷ ድምፅ
እንዴት ከርማችኋል? ውድ የእሷ ድምፅ የሬዲዮ ፕሮግራም አድማጮች፣ ለሳምንት የያዝነው ቀጠሮ ቀኑ ደርሶ መተናል። ምሽታችሁ ጥሩ እንደሆነ አልጠራጠርም። ለመሆኑ ሳምንቱ እንዴት አለፈ? በየአካባቢያችሁ እንዲሁም በየመንደራችሁ የሴቶችን ተሳትፎ በፖለቲካም ሆነ በየትኛውም ዘርፍ ውሳኔ ሰጭነታቸውንም ለማጠናከር እስኪ እያንዳንዳችሁ ምን እያደረጋችሁ ነው? የድርሻችሁንስ እንዴት እየተወጣችሁ ነው? እስኪ ሀሳብ አስተያየታችሁን ለየእሷ ድምፅ የሬዲዮ ፕሮግራም እየደወላችሁ አሊያም አጭር የጽሑፍ መልእክት እየጻፋችሁ ላኩልን። 0977 110077 የእሷ ድምፅ የሬዲዮ ፕሮግራም የዝግጅት ክፍልን የምታገኙበት የተንቀሳቃሽ የስልክ ቁጥራችን ነው። ዛሬም እንግዲህ የእሷ ድምፅን ይዘን በሰዓታችን መተናል። አድማጮች፣ የእሷ ድምፅን በተለያየ ምክንያት ወደ እናንተ ሳናደርስ የቀረንባቸውን ሳምንታት በማሰብ እንዲሁም የመጀመሪያው ምዕራፍ የእሷ ድምፅ የሬዲዮ ፕሮግራማችንን ማጠቃለያ ላይ በመሆናችን ዛሬ እንዲሁም በሚቀጥለው ሳምንትም ጭምር እስከ ዛሬ ድረስ ያስተላለፍናቸውን 12 የእሷ ድምፅ የሬዲዮ ፕሮግራሞችን ጠቀስ ጠቀስ እያደረግን ወደ እናንተ እናደርሳለን። ከዚህ በኋላ ፕሮግራማችን እንደማይቆራረጥ ተስፋ እያደረግን አለፍ አለፍ ብለን የእሷ ድምፅን ካሰማናችሁ በኋላ እናንተም ስለ የእሷ ድምፅ የሬዲዮ ፕሮግራም አጠቃላይ የሆነ መረጃ እንደምታገኙ እንገምታለን። ይህንን ፕሮግራም ከከለስን በኋላ እንግዲህ የእሷ ድምፅ የሬዲዮ ፕሮግራምን የመጀመሪያ ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ እንሸጋገራለን ማለት ነው። የእሷ ድምፅ የሬዲዮ ፕሮግራም የዛሬ 5 ወር ገደማ ሲጀምር እናንተ አድማጮቻችን በሚገባ እንድትረዱት በማሰብ በየእሷ ድምፅ ይዘንላችሁ የመጣነው ጉዳይ ዓላማውን በግልጽ አስቀምጠን ነበረ። እስኪ ስለ ዓላማው ካሰማናችሁ መካከል በጥቂቱ ላስታውሳችሁ።
የሬዲዮ ፕሮግራሙን ያሰብነው የሴቶችን የፖለቲካ ተሳትፎ ማበረታታት፣ በችግሮቹ ላይ መስራት፣ ግንዛቤ መፍጠር፣ ይሄ የበለጠ አሁን የተጀመሩትን እንቅስቃሴዎች የማጠንከር ወደኋላ እንዳይመለስ ማድረግ ነው። ስለዚህ እኛ ብቸኛዎቹ መፍትሄ ሰጪዎች አይደለንም። የምንሰራው የፖለቲካ አክቲቪቲ ነው። ምርጫ የፖለቲካ ስራ ነው። እዚህ ውስጥ የሴቶች ተሳትፎ መበረታታት አለበት። ካየናቸው ችግሮች አንዱ በፖለቲካ ፓርቲዎች ውስጥ ብዙ እጩዎች በዚህኛው ምርጫ አልታዩም። በመንግስት መዋቅሮችም ብዙ ይቀራል። ስለዚህ ይህንን ችግር እኛም በመሳተፍ ችግሩን ለመቅረፍ ሴቶችንም ወደፊት ለማምጣት መስራት ይገባናል በሚል ነው ይህንን ፕሮግራም ለመቅረጽ የሞከርነው። ሬዲዮ ደግሞ ጥሩ መሳሪያ ነው።
በሳምንቱ ስንመጣም ጾታ ምንድን ነው? ስርዓተ ጾታስ? ብለን ከእናንተ ከአድማጮቻችን ጋር ተወያይተናል።
ጾታ የምንለው በተፈጥሮ የተሰጠን ሴት ወይንም ወንድ ሆነን ስንፈጠር ያገኘናቸው ነገሮች ሴት ሊያስብሉን የሚችሉ ተፈጥሮዎች አሉን። እነዛ ወይም ወንድ ሊያስብሉን የሚችሉ አካላዊ ስነልቦናዊ ነገሮች አሉን። እነዛ ነገሮች ጾታ እንላቸዋለን ማለት ነው። ስርዓተ ጾታ የምንለው ግን ማህበረሰቡ ስለ ሴት ወይንም ስለ ወንድ የሰጠው አመለካከት ማለት ነው። አንድ አይነት አይደለም በየቦታው እንደየሰው እንደየባህሉ። ግን ለሴት ወይንም ለወንድ ተብሎ የተሰጠ ወንድ እንዲህ ነው፣ ሴት እንዲህ ናት ተብሎ በማህበረሰቡ የተፈረጁ ፍረጃዎች እንለዋለን።
ጾታንና ስርዓተ ጾታን አንስተን ስንመካከር በጾታ ጉዳይ ላይ ትልቅ ስራ የሰሩ አንጋፋ ባለታሪክን ወይዘሮ ቦጋለች ገብሬን ታሪክን ለእናንተ አጋርተን ነበር። በነገራችን ላይ አድማጮቻችን፣ የእሷ ድምፅን የምንሰራው ከእናንተ ከአድማጮቻችንም ጋር የምንወያየው ሴቶችን በማብቃቱ ረገድ ሁሉም ሰው ተቀራራቢ እውቀትና መረጃ እንዲኖረው ሴቶችም አው እችላለሁ ብለው ለውሳኔ ሰጭነት ራሳቸውን እንዲያበቁ ለማስቻል ነው። በነገራችን ላይ ሴቶች በማህበራዊ በኢኮኖሚያዊ እንዲሁም በፖለቲካዊ ጉዳዮች ላይ በውሳኔ ሰጭነት ያላቸው ተሳትፎ ከወንዶች እኩል መሆኑ ሴቶች ምርጫ እንዲኖራቸውና ህይወትን በሚነኩ ጉዳዮች ውሳኔዎችን እንዲሰጡ ማስቻ ዋነኛ መንገድ ነው። ብቁ የሆኑ ሴቶች ራሳቸውን ቤተሰቦቻቸውንና እንዲሁም ማህበረሰባቸውን ለመለወጥ የሚያስችል እምቅ ኃይል አላቸው። ማብቃት ማለት እንደ ትምህርት፣ ጤና፣ ኢኮኖሚ፣ ፖለቲካ፣ ማህበራዊና ሌሎች ገጽታዎችም አሉት። ሁላችንም የሴቶችን አቅም ለማጎልበትና የጾታ እኩልነትን ለማሳደግ እርምጃዎችን መውሰድ እንዳለብን በጾታ እኩልነት ላይ የሚሰሩ ባለሙያዎች ሁልጊዜም ነው የሚያሳስቡን። የሷ ድምጽም ከዚህ በፊት ባስተላለፈችው የሬዲዮ ፕሮግራም አማካኝነት ሴቶችን ማብቃት ለምን አስፈለገ በሚለው ርዕስ ከባለሙያዎች ጋር ያደረገችውን ቆይታ አሁን ለትውስታ ልታሰማችሁ ዝግጁ ናት።
ሴቶችን ማብቃት ማለት በራሳቸው ህይወት ላይ በራሳቸው ሰውነት ላይ ውሳኔዎችን የመወሰን በራሳቸው ፍላጎት ተከትለው ገንዘብ መስራትም ከሆነ ትምህርት መማርም ከሆነ እነሱን የሚመለከቱ ውሳኔዎችን መወሰንም ከሆነ ያንን ነገር እንዲያደርጉ ማብቃት ማለት ነው። ለምሳሌ ገጠሪቷ ኢትዮጵያ በትሄጂ ልጆች ወንድም ሴትም ትምህርት ቤት የመሄድ ቻንሳቸው በጣም የቀነሰ ነው። ከዛ በኋላ ደግሞ ወደ ሴቶች ስቴጂ ደግሞ የቀነሰ ነው። ወደ ዩኒቨርሲቲ የመሄድ እድላቸው በጣም ይቀንሳል። ከዛ ደግሞ ትምህርት የመማር እድል ቢያገኙ ራሱ ቤት ገብተው ጥናታቸው ላይ ፎከስ የማድረግ የቤት ስራቸውን የመስራት ለፈተና የመዘጋጀት እድላቸው እየጠበበ ነው የሚሄደው። ምክንያቱም እኛ ሀገር ሴቶች ናቸው የቤት ስራን የሚሰሩት ከትምህርታቸው ላይ ይወስድባቸዋል። ስለዚህ በእንደዚህ አይነት መልኩ ሴቶች ከትምህርት ብዙ እንቅፋት እንዲኖራቸው ያንን ሁሉ አሳልፈው ትምህርትም አግኝተው ዲግሪያቸውንም አግኝተው ወደ ስራ ሲገቡ ደግሞ ስራቸው ላይም እንዲሁ ከባህል ጋር የተያዘ ከቤት ስራ ጋር የተያዘ እንዲሁ ከተለምዶ ጋር የተያዘ ነገሮች አሉ። እነዛን ነገሮች እስካላስወገድን ድረስ ሴት ልጅ ብቁ ነች ልንል አንችልም። ምክንያቱም መውጣት የሌለበት ላብ፣ መውጣት የሌለበት ደም፣ መውጣት የሌለበት ልፋት እየለፋች ስለሆነ ሌሎች ነገሮች ላይ ደግሞ እንድትደክም እናደርጋታለን። ብቃት አላት፣ ግን ያንን ብቃቷን እንድትጠቀምበት እያደረግን አይደለም።
ሁሌም የጾታና የስርዓተ ጾታ ጉዳይ ሲነሳ ጉዳዩ የሴት ብቻ እንደሆነ አድርጎ በማሰብ አይ እኔን አይመለከተኝም ለሚሉ ወንዶችም ያንተ የወንድሟ የአባቷና የስራ ባልደረባው አጋርነት በእርግጥም ያስፈልጋል ብለን ከልምዳቸው እንዲያካፍሉን በልምድም በእውቀትም በእድሜም አንጋፋ የሆኑትን አቶ ጎበሸት አየለ ጌጤን እንግዳ አድርገን በጉዳዩ ላይ ተወያይተን ነበር።
በእያንዳንዱ የፖለቲካ ፓርቲ ውስጥ የሴቶች ተሳትፎ እንዴት ነው ከፍ ሊል የሚገባው? ምን ብናደርግ ይሻላል? መሪዎችስ እንዴት ወደ ላይ ማውጣት እንችላለን? የሚለውን ከየትኛውም መስሪያ ቤት በተሻለ የህግ ድጋፉም ስላለን የምናስተዳድረውን ፖለቲከኞችንና ፖለቲካ ፓርቲዎችን ስለሆነ ይህንን የመስራት እድል አግኝተናል። ሌላው ስራችን ከምርጫ ጋር የተያያዙ ጥቃቶችን ሴቶች ላይ የሚመጣውን ጥቃቶችን የማስቀረቱ ስርዓት መተግበር ነው። ይህንንም ከትምህርት ጀምሮ እስከ መመሪያ ደረጃ ድረስ በማውጣት በከፍተኛ ደረጃ እየሰራንበት ነው ያለ ነው። እና እኔ እንግዲህ እዚህ ጋር በመሆኔ ያሰብኳቸውን ትልልቅ ነገሮችን ማከናወን ይቻልክ መስለኛል። ከዚህ አንጻር ግን አሁንም ቢሆን ብዙ ነገሮች ይቀራሉ። እውነት ለመናገር ሰውን የሚያክል ነገር 9 ወር ከመሸከም አምጦ ከመውለድ በክፉ አጋጣሚ ተደፍሮ አካላዊና ህሊናዊ ቁስል ይዞ ለዘላለም ከመኖር የሚበልጥ ከባድ ነገር ነው ወይ? ፖለቲካ አባል ሆኖ ይደርስ የሚችል ስቃይ ካለ ያንን ስቃይ ተወጥቶ የሀገር መሪ ለመሆን መሞከር ወይም የሀገርን ችግር ለመቅረፍ በሚለው አይነት ሁኔታ እንዲታይ የበኩሌን አስተዋጽኦ ያደረግኩ ነው፣ ወደፊትም አደርጋለሁ ብዬ ነው የማስበው።
ወደ ቤተሰብ ልምጣና እንዴት ነው ከባለቤቶት ጋር ያሉት ግንኙነት?
ባለቤቴ ዶክተር ሰናይት አሸናፊ ቤተ ማርያም ትባላለች። ኢሚኖሎጂስትና ፓቶሎጂስት ናት። አሁን ሲኒየር ሳይንቲስት ናት። ከባለቤቴ ጋር ያለኝ ግንኙነት ምንም ምክንያት የለኝም። እኔ ከሷ በላይ ሆኜ ልታይ የምችልበት ቤታችን ውስጥ ሚወንድ በላይነት የሚባለው በተለምዶ የለም። እሱን እንደረቴ ነፍቼል ንግርሽ ይችላልው ማምንበትም ጉዳይ ስለሆነ ላደርግም በመወክር የምችለው ነገር አይደለም። ወንዶቹን አቅም የሚሰጣቸው የተሻለ ውቀት አለን ነው የሚሉት። ውቀቷ ከኔ ይሻላል። የተሻለ ገንዘብ ማምጣት ነው አቅም የሚሰጠው። ከኔ የተሻለ ገንዘብ አላት። ህብረተሰብ ውስጥ ያለው ድርሻዋ አዘ ሲኒየር ሳይንቲስት ከኔ ከፍ ያለ ነው። ስለዚህ በየትኛውም መንገድ ፍቅር እንዲያኖረው ትዳራችንን ከመጣር በስተቀር በሌላው መንገድ የትም ልደርስ አልችልም።
ወይዘሮ መዓዛ አሸናፊንም በኢትዮጵያ ታሪክ ውስጥ አሻራቸውን ካስቀመጡ ታላላቅ ሴቶች መካከል የሰብአዊ መብትና የፍትህ ተሟጋች እንደሆነች አስተዋውቀናችሁ ነበር። እንዲሁም የኢትዮጵያ ጠቅላይ ፍርድ ቤት የመጀመሪያ ሴት ፕሬዝዳንትነቷንም ነግረናችሁ ነበር። በዚሁ የእሷ ድምጽ የሬዲዮ ፕሮግራማችን የእሷ ድምጽ የሬዲዮ ፕሮግራምን እያዳመጣችሁ ነው የምትገኙት። የእሷ ድምጽ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ከምሽቱ 3 ሰዓት ከ10 እስከ 3 ሰዓት ከ40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድስ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። ዛሬ እንግዲህ ከእናንተ ከአድማጮቻችን ጋር ያደረግነውን ጉዞ መለስ ብለን እየቃኘን ነው። እናንተም ሀሳብ አስተያየታችሁን እየደወላችሁ አጭር የጽሁፍ መልእክትም እየጻፋችሁ አብረነታችሁን አሳውቁን። በነገራችን ላይ ቤተሰብ የሁሉም ነገር መሰረት ነው። በጥሩ ቤተሰብ ውስጥ የታነጸ ልጅ ወደ ማህበረሰቡ ሲቀላቀል ነገሮችን በሚዛናዊነት የሚያይ፣ ከቤተሰቡ የወረሰውን መልካም ስነ ምግባር ወደ ማህበረሰቡ የሚያጋባ፣ ለማህበረሰብ እንዲሁም ለሀገር እድገት የበኩሉን የሚወጣ ብቁ ዜጋ ነው። ለዚህም ነው በየእሷ ድምጽ የሬዲዮ ፕሮግራም ለሴቶች እኩል ተሳትፎ የቤተሰብ ሚናንና ወሳኝነትን ከእናንተ ከአድማጮቻችን ጋር የተወያየ ነው። በወቅቱ እንግዳችን የነበረችዋን ወጣት የነገረችንን እስኪ በጥቂቱ እናስታውሳችሁ።
ቤተሰብ ያበረታታኝ ነበር፣ ይደግፈኝ ነበር። የአንበሳውን ድርሻ የሚወስደው አባቴ ነው። በጣም ዘመናዊ አስተሳሰብ ያለው ሰው ነው። ሰፈር ውስጥ ሴቶችን ሲደግፍ ሲያበረታታ ነው የሚስተዋለው በአብዛኛው ጊዜ። እናቴ ለምሳሌ በትምህርት እንድትገፋ በጣም ያበረታታት ነበረ። ስራዎችን ያግዛት ነበር፣ ልብስ በማጠብ፣ የልጆችን ገላ በማጠብ፣ ልጆችን በመንከባከብ፣ ወጥ ድረስ የመስራት፣ ልጆችን ሙያ ማስተማር ሁሉ ድረስ ይሄድ ነበረ። ተምረን ራሳችን እንድንችል ሁሌ ማታ ማታ የሚነግረን ነገር በትምህርት ራሳችሁን ገፍታችሁ በኢኮኖሚ ራሳችሁን ካላበለጸጋችሁ ሸሚዝ ተኳሽ ሆናችሁ ትቀራላችሁ ይለን ነበረ። የወጥ እንጨት ሾፌር ሆናችሁ ትቀሩ ነበረ። ለማስተላለፍ የፈለገው መልእክት ሴቶች በአብዛኛው በቤት ውስጥ ስራ በቤት ጽዳት፣ ምግብ በማብሰል፣ ልጆችን በመንከባከብ ጊዜ በሚወስድ ስራ እንዲጠመዱ እሱም በአብዛኛው ዋጋ የማይሰጠው ገንዘብ የማያስገኝ ስራ እንደሆነ ገና ከልጅነታችን ውስጥ ለማስረጽ የሞከረበት መንገድ ነው። ከቤተሰብ ቀጥሎ የማህበረሰብ ደሴ ነው ያደግኩት። ትምህርት ቤት ውስጥ አስተማሪዎች አይደግፉን ነበረ። ምክንያታዊ ማመቻቸቶችም ያደርጉልኝ ነበረ ከአካል ጉዳት አኳያ። እና እስከ 12ኛ ክፍል ድረስ ይሄ ነው የሚለውን ቅፋት አልደረሰኝም። ከዛ በኋላ ደግሞ በየአመቱ እኔንም አባቴንም ሸልሞ ነበር። እሱም በጣም አቴንሽን እንደሚሰጠ ልጆቹ ስለሚያውቁ እሱን ኢንካሬጅ አደረጉ ነበረ።
ምን ምን ያደረጉልሽ ነበር እስቲ ትምህርት ቤት ውስጥ የነበረውን ድጋፍ?
አሁን ለምሳሌ ሰልፍ መኖር ቢኖርበት ብዙ እንዳልቆም ሰልፍ እንዳልሰለፍ ያደርጉኝ ነበር። ግቢዎችን ማጽዳት አይነት ነገሮች ነበሩ። በእኔ አቅም ነው የሚመጥን መንገድ ያደርጉልኝ ነበረ። በሞራል ይደግፉን ነበረ።
እንዳንቺ አይነት የአካል ጉዳት ያለባቸው ሴቶች ነበሩ?
ትዝ የሚለኝ አንድ ክራንች የሚጠቀም ልጅ ነው አንደኛ ደረጃ ድረስ። ግን ሁልጊዜም የሚገርመኝ ነገር ሁለታችንም የእንቅስቃሴ ጉዳት ነበር እንጂ የነበረብን አይነ ስውራ ላይም ነበር። ሌሎች የአካል ጉዳቶችን ስብጥር አላይም እና ሁልጊዜ ለምንድን ነው ብዬ ጠይቅ ነበር። ከዛ ባህር ዳር ነው የሄድኩት ዩኒቨርሲቲ ጆይን ላደርግ ማለት ነው። ዩኒቨርሲቲም እንደዚሁ ምክንያታዊ ማመቻቸቶች ነበሩ። ምንድን ነው ለምሳሌ ሶስተኛ ፎቅ ነበር የደረሰኝ ዶርም። እውነት ነው ያስቸግራል ሶስተኛ ፎቅ መውጣት። ያ ሁልጊዜ ምክንያታዊ ማመቻቸቶች ስናደርግ ሁልጊዜ ፈቃደኝነትን መጠየቅ ያስፈልጋል። ምንድን ነው የተደረገው? ያኔ ሶስተኛ ፎቅ ነበረ፣ ወደ ምድር እንድወርድ ነው የተደረገው። ግን ምን ነው ኮንሲደር ያላረጉት? ብቻዬን ነበርኩኝ፣ ከባጆቼ ተነጥዬ ነው። ለብቸኝነት ይዳርግሻል። ከባድ ጊዜ ነበረ። ያው ሁሉ ብዙ ጊዜ ሄዳለሁ ወደ እነሱ ዶርም፣ ወደ ጓደኞቼ። የጥሩ አጋጣሚ አልነበረም። ከዛ በኋላ ወጣሁኝ። ስወጣ በምህንድስና ፊልድ አካል ጉዳተኛ ሴት ማህበረሰቡ የሚቀበለው ነገር አይደለም። ስለዚህ ብዙ ጊዜ ሰዎች ይገምታሉ ተመረቅኩበትን እና ጸሐፊ፣ ሂሳብ ያዥ፣ አይ ምህንድስና ለምን ተማርሽ? ባይሆን እንደዚህ ብትሆኝ ነው የሚልሽ ማህበረሰብ በጣም ያናደዳል። ለምንድን ነው እንደዛ የሚሉት? በእርግጥ የግንዛቤ እጥረት እንደሆነ አውቃለሁ። ስራ ከጀመርኩ በኋላ ጸሐፊ ነሽ፣ ይሄም ትልቅ ቻሌንጅ ነው እና ብዙ ጊዜ እሞግታለሁ፣ እንዴ ምን ማለት ነው? አካል ጉዳተኛ መሀንዲስ መሆን አይችልም? ከዛ በኋላ ነው የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር ነው እና ያኔን የመጣሁት እዚህ ስመጣ በጣም ደስ ይላል። ሻይ ቡና ጠጡ ፕሮግራም አለ እና እዛ ፕሮግራም ላይ የአካል ጉዳተኛ ሴቶች ጉዳዮች ይነሳሉ፣ ይሳቃል። በጣም ያየሁት ነገር ምንድን ነው? ተቀብለውሽ ነው በቃ ዩ አር ፓርት ኦፍ አወር ኮሚኒቲ። በህይወት ውስጥ በጣም አስፈላጊ ነው የምለው የህይወቴ ፓርት ምንድን ነው፣ የህይወቴ ክፍል ምንድን ነው ብሎ እዛ ላይ ማተኮር ያስፈልጋል። እና ጽናት፣ ወጥነት ያስፈልጋል። እና በህይወቴ ውስጥ እኔ ሁል ጊዜም ወጥ ነኝ። ምንም አይነት ሁኔታዎች ውስጥ ብገባ ቅድሚያ ሰጠዋለሁ ላልኩት የህይወቴ አካል ወይም የህይወቴ ክፍል ቅድሚያ ሰጣለሁኝ፣ ትኩረቴንም አልሰጥም።
ስለዚሁ ስለ ቤተሰብ ጉዳይ ስናወራ የወጣቷን የመብት ተሟጋች ታሪክ የት ነበርሽ ንጉሴን አስደምጠናችሁ ነበረ። አድማጮች፣ ለየሷ ድምፅ የሬዲዮ ፕሮግራም ያላችሁን አክብሮትና ለፕሮግራሙ የምትሰጡት አስተያየት በየጊዜው ይደርሰናል። አሁንም የተለመደ ሀሳብ አስተያየታችሁን እየደወላችሁ በአጭር የጽሑፍ መልእክትም መላክ ትችላላችሁ። የስልክ መስመራችን 0977-110077 ነው። ደውሉ፣ ጻፉ። I'm gonna make it. ሴቷ የሚገባትን ቦታ እንድታገኝና ያሰበችበት እንድትደርስ ቤተሰባ ያንበሳውን ድርሻ ይዛል። ከቤተሰባ ባሻገር ማህበረሰቡ ያለው አስተዋጽኦ ቀላል አይደለም። ሴት ልጅ በቤተሰባ ታገዛ በማህበረሰቡ ተበረታታና ትኩረትን አግኝታ ያሰበችበት ስትደርስ ለራሷም ለቤተሰባም ለማህበረሰቡም የሚበቃ እምቅ ኃይል እንዳላት በተለያየ ጊዜና በተለያየ ሁኔታ ላይ ሆነው የህይወትን ወጣ ገባ ያሸነፉ ሴቶች ምስክሮቻችን ናቸው። ሴት ልጅ ለወግ ለማዕረግ በቅታ ትዳር ስትይዝና ቤተሰብ መብራት ስትጀምር ደግሞ ያላትን አቅምና ጥበብ ጉልበትም ጭምር ይበልጥ መጠቀም የምትችለው በባሏ ድጋፍ ነውና ከትዳር አጋሯ ብዙ ይጠበቃል። ውድ አድማጮች፣ ስድስተኛው የእሷ ድምጽ የሬዲዮ ፕሮግራም በጥንዶች መካከል ያለውን ግንኙነት ለሴቷ ስኬታማነት ምን አስተዋጽኦ እንደሚያበረክት ነበር የተወያየንበት። እስኪ በወቅቱ ፈቃደኛ ሆነው የህይወት ልምዳቸውን ያካፈሉንን ባልና ሚስት ልምድን ቀንጨብ አድርገን እናሰማችሁ።
ቤተልሔም አካል ወርቅ እባላለሁ። የሁለት ልጆች እናት ነኝ።
ኪያስ መገስ እባላለሁ። እኔም የሁለት ልጆች አባት ነኝ።
እናትነት እንዴት ነው?
በጣም ቆንጆ፣ በጣም ሸላሚ ነው የሚባለው፣ ግን በጣም ከባድና ፈታኝ የሆነ ኃላፊነት ያለበት ሮል ነው እና ግን በጣም ወደዋለሁ።
እስቲ ወደ ልጅነትሽ ልመልስሽ።
አባቴ እግር ኳስ ተጫዋች ነበረ፣ ከዛ ደግሞ እግር ኳስ አሰልጣኝ ነበረ። ቅርብ ጊዜ ነው ጡረታ የወጣው። እናቴ ደግሞ አንበሳ አውቶቡስ የመጀመሪያ ሴት ኤሌክትሪሻን እናቴ ነበረች። ሴት እኔ ብቻ ነኝ። ታላቅ ወንድምና ታናሽ ወንድም አለ። ደብረ ዘይት አዲስ አበባ እያልኩኝ ነው ያደግኩት። እናቴ በቃ ኩሽና እንድገባ አትፈልግም፣ እየደጋገመች እኔ ለኩሽና አይደለም የወለድኩሽ ትለይ ነበረ። እና ትዳር ከያዝኩ በኋላ ያው ባህሬን እንዳስቀጠልኩ ሲገባት እኔ ልጄን የበደልኳት ብላ ሚኪኑ ላይ ቅርታ ጠይቀዋለች። እናቴ አንዳንዴ ቤት ስትመጣ አሁን ቁርስ አልበላህም ሚኪዬ ትልና እኔን እኝ ያጠፋሁት ይቅር በላይ ትላለች።
ሚኪስ
ከልጅነት ጀምሮ እኔ የቴሌቪዥን ማስታወቂያዎች፣ ፊልም፣ ድራማዎች እሰራ ነበር። ልጅነቴ ላይ ትንሽ ለየት ያለ ነገር የምለው ነገር እሱ ነው። ታዋቂነትን ምን እንደሆነ ሳልረዳ ታዋቂ መሆን ቀላል አልነበረም። ከቤት ወደ ትምህርት ቤት በቀላሉ አልሄድም ነበር። እኔ ሲያዩኝ ያውቁኛል። ስለዚህ ሰው እየመጣ ይስምሻል፣ ሴቶች ይመጡና እኔ ነው የምታገባው ስታድግ ይሉኛል። እኔ ገና የሰባት አመት ስምንት አመት ዘጠኝ አመት ምናምን የዛ እድሜ ላይ ነኝ። ና የወንዶች መብት ይከበር ምለው በዚህ ምክንያት።
ቤቲ፣ እንዴት ተዋወቃችሁ?
ባልና ሚስቶች አሉ ጓደኞቼ ማለት ነው። ደውለውልኝ ደብሮናል ነይ አብረን እንሂድ አሉኝ። እሺ ብዬ ሄድኩ። ዳርት የሚጫወቱ ግሩፖች ሳይ እኔ ቃዳ ዳርት እጫወታለሁ ብዬ ሲሄድ ጋሼ እዛ ዳርት እየተጫወቱ አገኘዋቸው ማለት ነው። እዚህ ጋር ቁጭ በይ ምናምን ብሎ ለቀቀልኝና ሄዶ ዳርት ተጫወተ። እኔም የሆነ ወረወርኩ ምናምን። ከዛ መጣና የሆነ ፌቨር ልጠይቅሽ ነበር አለኝ። ከዛ ምንድን ነው እሱ ሾር ምናምን ስለው ኔክስት እሁድ ሰርጌ ነው አለኝ። ሲለኝ እኔ ደግሞ ኦ ማይ ጋድ ኮንግራቹሌሽንስ ስለው እሺ ቴንክዩ ምናምን ብሎ ኮስተር ይሄ ሰውዬ ተጠልፎ ነው እንደሚያገባው ለምን ደስተኛ አይደለም ብዬ ታዲያ ምንድን ነው ምን ሆንክ ምንድን ነው ፌቨር ማድረግልህ ስለው ሚስት የለኝም አላለኝም። ልንወጣ ስንል ከጓደኞቼ ጋር ቆይ አንዴ ብዬ ተመልሼ ሄጄ ቢዝነስ ካርድ ሰጠሁት። ደወለ። ያው እንግዲህ ሁለት ልጆች አፈራል።
እስቲ ምን ይመስላል የትዳር ህይወት?
የትዳር ህይወት በጣም ነው የሚደብረው። የሰው ልጅ ተፈጥሮ በጣም ሰልፊሽ ነን። ቤተሰብ ውስጥ አብረሽ ስትኖሪ እንደ ልጅ ስትኖር ሁሉ ነገር ሰላም እንደሆነ እንዲያስብ ጥሩ ጭንቅላት ይዞ እንዲያድግ ነው የሚፈለገው ማንም ቤተሰብ ለልጁ። ስለዚህ ከዛ ህይወት ወጥተሽ ልክ ትዳር ላይ ስትመጪ ያ ነገር ይቆማል። እያመቻመች ነው የምትኖሪው ማለት ነው። እና ማን ማመቻመች ይፈልጋል? ከአንቺ የሆነ ነገር ትቀንሻለሽ፣ የዛኛውም ኤግዚስታንስ እንዲረጋገጥ። ትዳርን ደግሞ ግን ምን ምቹ ያደርገዋል ወደሚለው ነገር ስንመጣ እስካሁን ደስ ብሎኝ የምኖርበት አንደኛው ምክንያት ከጓደኛዬ ጋር መሆን ይመቻሌ ነው። ከጓደኞቼ ጋር ብዬ ላደርግ የምፈልገውን ነገር ሁሉ በተሻለ እኔ ከእሷ ጋር መሆኑን እመርጣለሁ። ትዳር ውስጥ ሆነሽ ልጅ ስትወልጂ አብረሽ ስታድጊ የምታየው ነገር ያኔ ነው ትዳርን እያጣጣምሽ የምትሄጂ። ብዙ ነገር ከአንቺ ነው የሚጠብቀው ትዳር።
ቤቲ፣ አንቺ ጋስ ትዳር እንዴት ነው?
በጣም አሰልቺ መንገድ ነው። በህይወትሽ ውስጥ እችላቸዋለሁ እታገሳቸዋለሁ ብለሽ የማታስቢያቸውን ነገሮች እንድትታገሽ እንድትች ያስገድድሻል፣ ያስተምርሻል፣ ይቀጣሻል። በትዳር መንገድ ውስጥ ራሱ እሺ ቢቀርብኝ የሚያስብሉ በጣም ብዙ ነገሮች አሉ። እዛ የሚደብር ጆርኒ ውስጥ የምታገኛቸው ጥቅሞች፣ የምታገኛቸው ሰላም እና የኔ የምትዩን ሰው ማግኘትና ከዛ ሰው ጋር ይሄን አሰልቺ መንገድ መግፋት ማለት ጥግ እስከ መጨረሻ መታወቅ መቻላችን ኤኒቲንግ ላወራው ይችላልው ብሎ ማሰብ ተቀይመሽ ራሱ በውስጥ የሚቀር ነገር የለም። እና እስቲ ቁጭ በለው ምን ሆነ ነው እንደዚህ አረ ነይ እስቲ ቁጭ በይ እንደዚህ መባባል ራሱ አይ ቲንክ ይሄንን ትዳር ቆንጆና አሪፍ አድርጎታል ብዬ አስባለሁ። ከዛ ውጪ ግን እሱ አባት ሆነ እኔ እናቶ እንኳን ከዛ በኋላ ያለው እድገት ደግሞ ትዳሩን የበለጠ ቆንጆ እንዲሆን አደረገው። ለምን ወይ እኔ ከሌላ ወንድ ልጄ ቢሆን የሚያስብል ባህሪ ነው ያለው። በጣም ለልጆቹ ያለው ዴዲኬሽን እና ኮሚትመንት ከአቅሜ በላይ ነው መግለጽ አልችልም። የእርምጃ ሰው ነኝ። የሆነ ነገር ካልተስማማኝ በቃ ብዙም የምታገልለት ጉዳይ አይደለም።
እንዲህ እንዲያያልን በየሷ ድምጽ በርካታ ታሪኮችን ወደ እናንተ እያደረስን ከእናንተ ማስተያየታችሁን እየተቀበልን የሷ ድምጽን ይዘን ዛሬ ላይ ብንደርስም ካሰማናችሁ ታሪኮቻችን መካከል መረጥ መረጥ እያደረግን እንካችሁ እያልን ነው። ወይዘሮ አሰገደች አሰፋ በአቪዬሽን ኢንዱስትሪ የወንዶች ብቻ ዘርፍ አለመሆኑን ያሳየች ብርቱ ኢትዮጵያዊ ነበረች። ከወይዘሮ አሰገደች በጣም የገረመኝ ታሪክ ደግሞ እንኳን የዛሬ 54 ዓመት ይቅርና ዛሬ እንኳን በሴቶች የማይደፈሩ ወንዶች ብቻ ይሰራቸዋል ተብለው የሚገመቱ ስራዎችን የደፈረች ጀግናችን ነች። እንግዲህ አድማጮች እንደ ወይዘሮ አሰገደች ያሉ ጀግና ሴቶችን ታሪክ ባለፉት ተከታታይ ሳምንታት በየሷ ድምጽ የሬዲዮ ፕሮግራም ወደ እናንተ ውድ አድማጮቻችን አድርሰናል። አሁን የዚህ ሳምንት የሷ ድምጽ የሬዲዮ ፕሮግራምን የምንሰናበትበት ሰዓት እየደረሰ ነው። ስለዚህ ሳምንትም በቀጠሯችን ለመገናኘት ቀጠሮ ደግመን እንያዝ። ሳምንት ስንገናኝ ላለፉት ተከታታይ ሳምንታት ወደ እናንተ ያደረስናቸውን የሷ ድምጽ ቅንብሮችን ይዘን እንጠብቃችኋለን። ሳምንት እንገናኝ። እስከዛው እናንተ ለኛ መደወላችሁን አጭር የጽሑፍ መልእክትም መላካችሁን እንዳትረሱ። የተንቀሳቃሽ ስልክ ቁጥራችን 0977 110077 ነው። ደውሉ፣ ጻፉ።
የሷ ድምጽ የሷ ድምጽ ሬዲዮ ፕሮግራም በኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ከምሽቱ 3 ሰዓት ከ10 እስከ 3 ሰዓት ከ40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጅ አገረገሮችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የሷ ድምጽ